ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19ና በ22 እንዲሁም በ25 ሜትር ባንድ የሚተላለፈው ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮች። አርብ ነሐሴ 3 2011 ዓ.ም ፕሮግራማችንን ይዘን ቀርበናል። አስተናጋጆቻችሁን ያዳኝ ፍሳዬና
ቆንጂት ታየነን። ብርሃን ኃይሉ ፕሮግራማችንን ትመራለች። የቴክኒክ መሐንዲሱ ጆ ጊል ነው። ፕሮግራማችንን በቀጥታ አሃዱ ራዲዮ 94.3 ላይም ማድመጥ ይቻላል። የዓለም ዜናዎችን ይሆናል እንደወትሮም እናስቀድመው። በማስከተል የሚቀርቡትን ዝግጅቶች እናስተዋውቃለን።
ትናንት የተጀመረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ዛሬ ማምሻውን ተጠናቋል። ዘገባ እንደደረሰን እናቀርባለን።
ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታውቋል።
የተጋሩ የስራ ኃላፊዎች የነበሩ የተጋሩ ሰራተኞች የነበሩ ተራ ሰራተኞች ቤተሰቦቻቸው እንዲሁ ዝም ብለው መልክ አላማረኝም በሚል አፍነው በየኢትዮጵያ እስር ቤቶች አጉሯቸው ይገኛል።
ስልጣን ላይ ያለው ጸረ ትግራይ ብቻ መሆኑ ሳይሆን የቂም በቀል በፊት ቀና ብለን ማናያቸው የነበር ሰዎች አሁን እየጎተትን እያስገባን ነው የሚል አስፈጻሚ የመንግስት አስፈጻሚ አካል ያለበት መንግስት ነው።
ከንቅናቄው አስተባባሪዎች ሁለቱ አቶ ጸጋይ ገብረ መድህንና አቶ አሉላ ሰለሞን ናቸው። ፌዴራል ጠቅላይ አቃቢ ሕግ መልስ ሰጥቷል።
በቡድንም አይደለም በግለሰብ ደረጃ እያንዳንዱ ግለሰብ በወንጀል ድርጊቱ ያለው ተሳትፎ የሚገልጽ ጉዳይ ነው አቃቢ ሕግ ይዞ እየቀረበ ያለው እና ከዚህ ውጭ ግን በጠያ ተብሎ የምነሳው ነገር በእኔ እምነት መሰረተ ቢስ ነው።
የፌዴራል ጠቅላይ አቃቢ ሕግ የኮሚኒኬሽንስ ኃላፊ አቶ ዝናቡ ቱኑን ድምጽ ነው የሰማነው። ዘገባ ይኖረናል። ሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮች አሉን። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና እንለፍ።
የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዚደንት ጉዳያቸውን የሚመረምረውን ፍርድ ቤት ነጻም ገለልተኛም አይደለም ሲሉ ተናገሩ። ፍርድ ቤቱ በበኩሉ ነጻና ገለልተኛ እንደሆነ ገልጾላቸዋል። ከዚያ በኋላ ጠበቆቻቸውን እንዳሰናበቱና እንደማይከራከሩ ቢናገሩም ፍርድ ቤቱ ተለዋጭ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝር አለው።
አቶ አብዲ መሐመድ ዑመር የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዚዳንትና ሌሎች ተከሳሾች ዛሬ ፍርድ ቤት ቅጽር ግቢ ሲደርሱ ከወትሮው በተለየ ሁኔታ የማረሚያ ቤት ጥበቃ እና የፌዴራል ፖሊስ አባላት በብዙ ቁጥር ተገኝተዋል። በቀደመው ችሎት በተቀጠረው መሰረት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በአቶ አብዲ መሐመድ እና በሌላኛዋ ተከሳሽ ዘምዘም ሐሰን አህመድ ላይ አቃቤ ሕግ አሻሽሎ ባቀረበው ክስ የክስ መቃወሚያ ያቀርቡ እንደሆነ ጠይቋቸዋል። ወይዘሮ ዘምዘም መቃወሚያ እንደሌላቸው ሲገልጹ የአቶ አብዲ መሐመድ ጠበቆች አቤቱታ እንዳላቸው አቃቤ ክሱን ለማስረዳት 213 ምስክሮችን በደንበኛቸው ላይ እንደቆጠረ፣ ይሁንና ማንነታቸውን እንደማያውቁ መግለጽ ሲጀምር ፍርድ ቤቱ ይህን ማስረጃ በሚሰማበት ጊዜ የሚቀርብ እንደሆነ ሲያስረዳ አቶ አብዲ መሐመድ እጃቸውን አውጥተው በማስፈቀድ በፍርድ ቤቱ ላይ ያላቸውን ጠንካራ ተቃውሞ አሰምተዋል። አቶ አብዲ መሐመድ ዑመር የእሳቸውም ሆነ የጠበቆቻቸው የመናገር መብታቸው የተነፈጋቸው መሆኑን አቃቤ ሕግና ፍርድ ቤቱ ብቻ እንደሚናገር፣ ፍትሐዊ ፍርድ አገኛለሁ ብለው እንደማያምኑ፣ ጉዳያቸውንም ነጻና ገለልተኛ ሆኖ ያይልኛል ብለው እንደማያምኑ ለፍርድ ቤቱ ተናግረዋል። ፍርድ ቤቱ በበኩሉ ተከሳሹም ሆኑ ጠበቆቻቸው እንዲናገሩ እድል እየሰጠ እንደሆነ፣ ተርጓሚው በሚያስፈልግበት ጊዜ ሁሉ እየተመደበ እንደሆነ ገልጾ ፍርድ ቤቱ ነጻና ገለልተኛ ሆኖ ዳኝነቱን እንደሚሰጥ አስረድቷቸዋል። አቶ አብዲ መሐመድ ዑመር በመጨረሻ የክስ መቃወሚያ እንደማያቀርቡ፣ ክርክርም እንደማያደርጉ ጠበቆቻቸውንም ያሰናበቱ መሆናቸውን ቢገልጹም ፍርድ ቤቱ አቤቱታቸውን በጽህፈት ቤት እንዲያቀርቡ ለጠበቆች ትእዛዝ ሰጥቶ ተለዋጅ ቀጠሮ ለነሐሴ 13 ቀን 2011 ዓ.ም ቆርጦ ተነስቷል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የኢህአዴግ የስራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ስብሰባ ዛሬ ማምሻውን አጠናቋል። የስብሰባውን ሂደትና ውጤት በተመለከተ ግን ከግንባሩ የወጣ መግለጫ እስካሁን የለም። የስራ አስፈጻሚ ኮሚቴው ቀደም ሲል በዌብሳይቱ ባሰፈረው መግለጫ በወቅታዊና ሀገራዊ አጀንዳዎች ላይ ጥብቅ ግምገማ ካካሄደ በኋላ ቀጣይ አቅጣጫዎችን እንደሚያስቀምጥ አስታውቆ ነበር። ከሰኔ 15ቱ አጋጣሚና ከአዴፓና ከህወሓት የከረረ ውዝግብ አደባባይ ከወጣ ወዲህ ለመጀመሪያ ጊዜ በተካሄደው ይህ የሥራ አስፈጻሚ ኮሚቴ አስቸኳይ ስብሰባ በእነዚህና በሌሎች ወቅታዊ ጉዳዮች ላይ ያስተላለፈው ውሳኔ የያዘው አቋም ይዘት ለጊዜው አልታወቀም። ዘገባ ከደረሰን እናቀርበው ይሆናል።
ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀለ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የሚባል ድርጅት አስታውቋል። እስረኞቹን ለማስለቀቅና ስለ እነርሱ የተሰራጨ እውነት ያልሆነ ያለውን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌዴራል ጠቅላይ አቃቢ ሕግ በበኩሉ በተጠርጣሪዎች ላይ የመሰረተው ክስ በማስረጃ የተደገፈ መሆኑን ጠቅሶ በፖለቲካና በብሔራዊ ምክንያት የተያዘ ሰው የለም ብሏል። ሙልጌታ ጽሃ ዝርዝሩን ይዟል።
ይህንን ዘገባ ከዜና በኋላ ይሆናል የምናቀርበው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሶማሊያ መንግስት በተናገረው መሰረት በቅርቡ የሞቃዲሾ ከንቲባን ህይወት ያጠፋውን ፍንዳታ የፈጸመችው በሌላ ሴት እየተመራች የነበረች አይነ ስውር ሴት ነች። የሶማሊያ መንግስት ዛሬ ያወጣው መግለጫ ሁለቱ ሴቶች ተገቢ የማጣሪያ ሂደት ሳይደረግባቸው በከተማይቱ የመንግስት መስሪያ ቤት ተቀጥረው ይሰሩ እንደነበረ ገልጿል። ሁለቱም ሴቶች በሀገሪቱ በአሸባሪዎች ቁጥጥር ስር ባሉት ቦታዎች ለመዘዋወር በአንድ ወር ውስጥ በተከታታይ እረፍት ወስደው እንደነበረ ነው መግለጫው የጠቆመው። አልሸባብ እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 24 ለተፈጸመው ፍንዳታ ኃላፊነት መውሰዱ ይታወሳል። የሞቃዲሾ ከንቲባ አብዲራህማን ኦመር ኦስማንን ያካተቱ ሌሎች ያስተዳደራቸው ባለስልጣኖች ያሉባቸው 8 ሰዎች በፍንዳታው ተገለዋል። ከንቲባው በፍንዳታው ቆስለው ካታር ሲታከሙ ከቆዩ በኋላ ባለፈው ሳምንት ሐሙስ ነው ህይወታቸው ያለፈው። በአሜሪካ ድምጽ ያለው የሶማሊኛ አገልግሎት በዘገበው መሰረት ሁለቱ ሴቶች በከተማይቱ አስተዳደር ለመቀጠር ሲሉ የሐሰት ስም ነበረ የተጠቀሙት።
በብዙ ሺህ የሚቆጠሩ የሆንግ ኮንግ ነዋሪዎች በከተማይቱ መንግስት ረቆ የነበረውን ተከሳሾች ለፍርድ ወደ ቻይና እንዲላኩ የሚጠይቀውን ህገ መንግስት በመቃወም ሲያካሂዱት የነበረውን ሰልፍ ዛሬም በሆንግ ኮንግ ዓለም አቀፍ አይሮፕላን ማረፊያ ላይ ቀጥለዋል። የዓለም ማህበረሰብን ትኩረት ለማግኘት ሲሉ ለተቃውሞ መውጣታቸውን ገልጸዋል። ተቃዋሚዎቹ ሰፊውን የዓለም አቀፍ አይሮፕላን ማረፊያ መግቢያ አዳራሽን ሞልተው ታምቡር እየመቱ ነጻ ሆንግ ኮንግ የሚል ጩኸት እያሰሙ እንደነበረ ተዘግቧል። ስለ እንቅስቃሴያቸው ዓላማ ለጎብኚዎች ለማሳወቅ ሲሉ በእንግሊዝኛና በማንዳሪን የተጻፉ ጽሑፎችን፣ የሚለጠፉ መፈክሮችንና ዕቃ መያዣ ቦርሳዎችን ሲያድሉ እንደነበር ተገልጿል። ተቃውሞው ከተጀመረ በመጪው እሁድ 10ኛ ሳምንት ሊሆነው ነው። በአስር ሺዎች የሚቆጠሩ ዓለም አቀፍ መንገደኞችን ለማሳመን ሲሉ ዓለም አቀፍ አይሮፕላን ማረፊያውን ለሶስት ቀናት የመያዝ እቅድ እንዳላቸው ገልጸዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ስለላ አገልግሎት ምክትል ስራ አስኪያጅ ሱ ጎርደን ትናንት ማታ ያቀረቡትን የስንብት ደብዳቤ ተቀብለዋል። የአገልግሎቱ ስራ አስኪያጅ ዳን ኮትስም ስራውን እንደሚለቁ ፕሬዚደንቱ ካስታወቁ 2 ሳምንታት ባልሞላ ጊዜ ውስጥ መሆኑ ነው ሱ ጎርደን ስንብት የጠየቁት። ሱ ጎርደን ትልቅ የሙያ ልቀት ያላቸው ሰው ናቸው። ረጅምና የላቀ የስራ ልምድ አላቸው። ለሳቸው ትልቅ አክብሮት አለኝ ሲሉ ፕሬዚደንት ትራምፕ በትዊተር ገልጸዋል። የዩናይትድ ስቴትስ ብሔራዊ ጸረ አሸባሪነት ማዕከል ዲሬክተር ሆነው ሲያገለግሉ የቆዩት ጡረታ የወጡ አድሚራል ጆሴፍ መጓየር በመጪው ሳምንት ሐሙስ ላይ የብሔራዊ ስለላ አገልግሎት ተጠባባቂ ስራ አስኪያጅ እንደሚሆኑ ትራምፕ ከአንድ ሰዓት ባነሰ ጊዜ ውስጥ በትዊተር ባስተላለፉት መልእክት አስታውቀዋል። ኮትስ እና ጎርደን በሚሰናበቱበት ዕለት መሆኑ ነው።
ህንድ አብዛኞቹ ሙስሊሞች የሆኑት የካሽሚር ተወላጆች በዛሬው የአርብ ጸሎት እንዲገኙ ለመፍቀድ ስትል ቁጥጥር እንዳላላች ተዘግቧል። ህንድና ፓኪስታን ይገባናል በሚሉት ክልል ለ5 ቀናት ያህል ታይቶ በማይታወቅ መልኩ ተዘግቶ መቆየቱ ታውቋል። ሰዎች ከአካባቢያቸው ሳይወጡ እንዲጸልዩ ተፈቅዷል። ነገር ግን ከመንደራቸው ውጭ መውጣት የለባቸውም ብለዋል የካሽሚር ፖሊስ ዋና ስራ አስኪያጅ ዲልባክ ሲንግ። አድማጮች ዛሬ
ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አስተናጋጆቻችሁ ቆንጂት ታዬና
አዳነች ፍስሐዬ ነን። ዘገባዎች አካተናል። ወደዚያ ከማለፋችን በፊት ወደ ኋላ ላይ የሚቀርቡትን ሌሎች ቅንብሮች እናሰማለን።
የሰው ንብረት ለማጥፋት፣ ቤቱን ለማቃጠል፣ መንገዱን ለመዝጋት፣ ድንጋው ለመትከል የሚወጣ ልጅ የሲዳማ ልጅ ከሆነ እናንተ ብቻ አይደለም እኮ እንታገላለን። አላማችን ይሄ ነው።
እኛ ሰላም ፈላጊ ነን። አሁንም ሰላም እንፈልጋለን። አዋሳ ሰላም በራሳችን አክብራለን። ካለ ህዝቡ እኛ ማአስራለን ጥለነው እዚህ ቁጭ ብለን እንወጣለን።
ከሐዋሳ ከተማ ነዋሪዎች አንዱና የኮማንድ ፖስት ኃላፊውን ነው በየተራ የሰማችኋቸው። በሐዋሳ ጸጥታ ጉዳይ ላይ ትኩረት በማድረግ ከተጠናቀረ ዘገባ የወሰድነው ነው። ወደ ኋላ ላይ ይቀርባል።
ደቡብ አፍሪካ ውስጥ ከታሰሩት ኢትዮጵያውያን ውስጥ የተወሰኑት እየተፈቱ ናቸው።
ጉዳዩን በቅርብ መከታተል ተጀምሮ የተወሰኑ ኢትዮጵያውያን ህጋዊነት ያላቸው በሀገሪቱ ህግ መሰረት ተንቀሳቀሱ የነበሩትን ከእስር ማስፈታት የተቻለ መሆኑን
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸውን ድምጽ ነው የሰማ ነው። በመጽሔት ክፍለ ጊዜ ዘገባ ይኖረናል። አብራችሁን ቆዩ። ለምሽቱ አብይ ርዕስ የታቀደውን አንድ ዘገባ ባጭሩ እናስተዋውቅና ወደ ቀሪዎቹ እናልፋለን። ዘገባው እንደደረሰ እናሰማለን። የኢህአዴግ የስራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ስብሰባ ዛሬ ማምሻውን አጠናቋል። የስብሰባውን ሂደትና ውጤት በተመለከተ ግን ከግንባሩ የወጣ መግለጫ እስካሁን የለም። የስራ አስፈጻሚ ኮሚቴው ቀደም ሲል በዌብሳይቱ ባሰፈረው መግለጫ በወቅታዊና ሀገራዊ አጀንዳዎች ላይ ጥብቅ ግምገማ ካካሄደ በኋላ ቀጣይ አቅጣጫዎችን እንደሚያስቀምጥ አስታውቆ ነበር። ከሰኔ 15ቱ አጋጣሚና ከአዴፓና ከህወሓት የከረረ ውዝግብ አደባባይ ከወጣ ወዲህ ለመጀመሪያ ጊዜ በተካሄደው ይህ የስራ አስፈጻሚ ኮሚቴ አስቸኳይ ስብሰባ በእነዚህና በሌሎች ወቅታዊ ጉዳዮች ላይ ያስተላለፈው ውሳኔ የያዘ የአቋም ይዘት ለጊዜው የሚታወቅ ነገር የለም። ዘገባ የምናገኝ ከሆነ የምናቀርበው ይሆናል። ወደ ቀጣዩ ለመጽሔት ክፍለ ጊዜ ወደ አሰናዳ ነው ዘገባ ይሆናል የምናልፈው። ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታወቀ። እስረኞቹን ለማስለቀቅና ስለነሱ የተሰራጨ እውነት ያልሆነ ያሉትን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌደራል ጠቅላይ አቃቤ ሕግ በበኩሉ በተጠርጣሪዎች ላይ የመሰረተው ክስ በማስረጃ መሆኑን ጠቅሶ በፖለቲካና በብሔር ምክንያት የተያዘ ሰው እንደሌለ ገልጿል። ሙሉጌታ ጽፋ ዝርዝሩን ይዟል።
ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የተባለ ንቅናቄ እንደ ተቋቋመ፣ ይህ ደግሞ እስረኞች ነፃ እንዲወጡና ስለ እነርሱ የተሰራጨው እውነት ያልሆነ ያሉት መረጃ ለማስተካከል እንደሚሰራ ነው ከአስተባባሪዎቹ አንዱ አቶ ጸጋይ ገብረመድህን በዛሬው ዕለት በተሰጠው መግለጫ የተናገረው። በአሁኑ ጊዜ ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ያለው አቶ ጸጋይ፣ ይህም የትግራይ ልሂቃን በማሰር ትግራይ የማዳከም ጉዞ ነው ብሏል።
የተጋሩ የስራ ኃላፊዎች የነበሩ የተጋሩ ሰራተኞች የነበሩ ተራ ሰራተኞች ቤተሰቦቻቸው እንዲሁ ዝም ብለው መልክ አላማረኝም በሚል አፍነው በየኢትዮጵያ እስር ቤቶች አጉሯቸው ይገኛል። እነዚህም ነፃ ለማውጣትና የተለጠፈባቸው የውሸት ፕሮፓጋንዳ በሚዲያ ፕሮፓጋንዳ እንዲሁም በኤዲቲንግና በፈጠራ የተለጠፈባቸውን የውሸት ትርክት ነፃ መሆናቸውና የዓለም ማህበረሰብ ሁሉም ይመለከተኛል የሚል ህዝብ ነፃነታቸውን እንዲያውቅልን የማሳወቅ ማሳወቅ አንድ አካል ነው።
በአሁኑ ጊዜ መንግስት ጸረ ትግራይ እየሰራ ነው ያለው አቶ ጸጋይ መንግስት በሚያዛቸው የመገናኛ ብዙሃን በኩል በፍርድ ቤት ጉዳያቸው እየታየ ባለው የትግራይ ተወላጆች ዶክመንታሪ ፊልም በመስራት ስለነርሱ የነበረ ምስል እንዲበላሽ ተደርጓል በማለት ተናግሯል። በዚህ መሰረት ኢትዮጵያውያን ሆነ ሌላው የዓለም ማህበረሰብ ስለ ትግራይ እውነተኛ መረጃ እንዲኖረው ንቅናቄው ይሰራል ብለዋል።
የደህንነት መዋቅር ላይ ይሰሩ የነበሩት ኤርትራን ሰለልሃል በሚል ያስተራ ነው። በጣም ማስቀኘው እዛ ውስጥ ግን የደህንነት መዋቅር ደህንነቱን ይመራ የነበረ ፌደራል ፖሊስ ይመሩ የነበሩት ግን የለውጥ ፈርቀዳጅ ተብለው ተሸለመዋል፣ ሹመት ተሰጥቷቸዋል፣ ተወድሷል፣ ተሞግሷል። ስለዚህ ተጋሩን ታርጌት ያደረገ የትግራይ ተወላጆችን ብቻ የለየ የዘር ጥቃት ነው የምንለው በማስረጃ ነው፣ በሰነድ በተጨበጠ ማስረጃ ነው። ማዕከላዊ ኃላፊዎች የነበሩት እኮ ወደ አሜሪካ ተሸኝቷል እኮ ቪዛ ሰጥተው እስከ ቦሌ ኤርፖርት ድረስ ወስደው እኮ ሸኝቷቸዋል። ማለት ለፍትህና ለእውነተኛ ለሰብአዊ መብት የሚታገሉ ቢሆን ኑሮ ማለት ነው።
በፍርድ ቤት የተያዘ ጉዳይ በህግ አግባብ ውሳኔ እስኪሰጠው ለምን አትጠብቁም ተብለው ተጠይቀው ከአስተባባሪዎች መካከል አቶ አሉላ ሰለሞን የታሰሩት ሰዎች በፖለቲካ ምክንያት ስለታሰሩ መፍትሄውም ፖለቲካዊ መሆን አለበት በማለት ምላሽ ሰጥቷል።
ስልጣን ላይ ያለው ጸረ ትግራይ ብቻ መሆኑ ሳይሆን የቂም በቀል በፊት ቀና ብለን ማናያቸው የነበር ሰዎች አሁን እየጎተትን እያስገባን ነው የሚል አስፈጻሚ የመንግስት አስፈጻሚ አካል ያለበት መንግስት ነው። ይህ መንግስት በፍርድ የተያዘን ጉዳይ በዚህ አይነት ደረጃ የሚገልጹ አስፈጻሚዎች ከያዘ የፍርድ ሂደቱ ምን ሊሆን እንደሚችል ግልጽ ነው። ተጋሩ እስረኞቹ የፖለቲካ እስረኞች ነው የምንልበት ዋናው ምክንያት ከፍርድ ሂደቱ በፊት አንድ ሰው ፍርድ ቀርቦ ጥፋተኛ ሆኖ እስካልተገኘ ድረስ ነፃ ነው የሚለውን እንትን መርህ የህግ መርህ የሚጥስ ከፍርድ ሂደቱ በፊት በሚዲያ ዘመቻ በመክፈት ወንጀለኞች ብሎ የፈረጀ መንግስት ነው። ከዚህ በተጨማሪም ተጋሩን ብቻ ለይቶ እንደሚያጠቃ ደግሞ በሚዲያዎቹ እሱ በሚቆጣጠራቸው ሚዲያዎች ትግርኛ ተናጋሪዎች እንደዚህ አይነት ተግባር ፈጽመዋል ብሎ ዶክመንተሪ ሰርቶ ህዝብን ለማሳመን የሞከረ ነው።
በዚህ ጉዳይ የጠየቅናቸው የጠቅላይ አቃቢ ህግ ኮሙኒኬሽን ኃላፊ አቶ ዝናቡ ቱኑ ጠቅላይ አቃቢ ህግ ከፖሊስ ጋር በመሆን ማስረጃ በመያዝ የህግ ልዕልና እያከበረ ይገኛል ብለዋል። ብሔር ለይቶ የሚንቀሳቀስበት ምክንያት የለም በማለትም ተናግሯል።
ማንንም ሰው ከህግ ያለመጠየቅ ኢሚዩኒቲ የለም። ወንጀለኛ የሚባል የለም። ጥብር ደረጃ ያዘ ወንጀለኛ ተብሎ የተለየ አካላት የለም። ስለዚህ ይህን ሌላ ሰው ሌላ አጀንዳ ለማምጣት መደረግ ካልሆነ በስተቀር በእኔ እምነት በተቋማችንም ያለን መረጃ ከአንድ በር ብቻ የሚባል አይነት የለም ነው። በቡድንም አይደለም በግለሰብ ደረጃ እያንዳንዱ ግለሰብ በወንጀል ድርጊቱ ያለው ተሳትፎ ነው የሚገልጽ ጉዳይ ነው አቃቤ ሕግ ይዞ እየቀረበ ያለው እና ከዚህ ውጭ ግን በተለያዳ ተብሎ የምነሳው ነገር በእኔ እምነት መሰረተ ቢስ ነው።
ሕግ ለማስከበር በማለት በተመሳሳይ የስልጣን ቦታ ላይ የነበሩ ከትግራይ ተወላጆች ውጭ ያሉት አልታሰሩም ተብሎ ለተነሳው ሀሳብ ሲመልሱም ያለ ማስረጃ ክስ አንመሰረትም በማለት መልሰዋል።
የሆነ አካል ወንጀል ሊሰራ ይችላል ወይንም ሰርቶ ሊሆን ይችላል በሚል በጥርጣሬ ብቻ የሚወስደው እርምጃ የለንም። ፍርድ ቤት የምናቀርበው ግለሰብ አለ። በተገቢ መረጃ በተጣራ ማስረጃ መረጃዎች ላይ ቁጭ ብለን እነዚህ መረጃዎችን ደግሞ በትክክል ምርመራዎች ባለቀ በኋላ ወደ ፍርድ ቤት የምናቀርብበት አግባብ ነው። ሳንመረምር እናስረን።
በቀጣይ ህግ የማስከበር ስራውንም ተጠናክሮ ይቀጥላል በማለት ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም።
ሙልጌታ ለዘገባው እናመሰግናለን። ምዕራብ ሐረርጌ ዞን ውስጥ ትላንት የተፈጸመው ግድያ የታጠቁ ግለሰቦች ያደረሱት ጥቃት እንጂ በአፋሮችና በኦሮሞዎች መካከል የተፈጠረ አለመሆኑን የክልሎች ባለስልጣኖች አስታውቀዋል። ጥቃት አድራሾቹን በቁጥጥር ስር ለማዋልና አካባቢውን ለማረጋጋት በጋራ እየሰሩ መሆናቸውን የሁለቱም ክልሎች ባለስልጣናት ተናግረዋል። አዲስ ቸኮል ዝርዝር አለው።
በትላንትናው ዕለት ጠዋት ታጣቂዎች በምዕራብ ሐረርጌ ዞን ጉምቢ ቦርደዴ ወረዳ ድንገት ባደረሱት ጥቃት 7 ሰዎች ሞቶ 3 ሰዎች መቁሰላቸውን የኦሮሚያ መንግስት ኮሙኒኬሽን ጉዳዮች ቢሮ አስታውቆ ነበር። አሁን አካባቢው የተረጋጋ እንደሆነ ጭሮ ከተማ የሚገኙት የምዕራብ ሐረርጌ ዞን የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ሚሊዮን በተለይ ለቪዮ አስታውቀዋል።
አካባቢው የተረጋጋ ነው ያለው፣ ሰላማዊ ነው ያለው፣ መንገድም ጥቃት ላይ ነው ያለው። ያው ህዝቡ እነዛ ጥፋት ያጠፉት አካላት እንዲጠይቅ አመልክቷል። መከላከያና የፌደራል ፖሊስና ሌሎች የሁለቱ ክልል አመራራን በዛዙ በዛ ዙራ እየሰሩ ነው።
የአፋርና ኦሮሚያ ክልል ማለት ነው።
እስካሁን የተለየ ክስተት የለም። ዛሬ
ምንድን ነው ግን መንስኤው አሉ?
እስካሁን ያው ድንገተኛ ክስተት ስለሆነ መንስኤውን ይህን ነው ማለት አይቻልም። ያው እያጠኑ ነው ያሉት ጉዳይ ነው።
የኦሮሚያ ጸጥታ ጉዳዮች ቢሮ ኃላፊው ኮሎኔል አበበ ገረሱ ጥቃት አድራሾችን ለመያዝ የተቀናጀ ስራ እየተሰራ መሆኑን ገልጸው የጥቃት አድራሾቹ ማንነት ግን እንዳልታወቀ ተናግረዋል።
የብሔር ብሔሮች ወይም የሁለቱ ብሔር ግጭት አልነበረ ብሎ በተለያየ ሁኔታ ተገናኝተው የገቡ ሰዎች ናቸው ይህን ነገር የፈጸሙ።
እናሁን ጥፋተኞችን ለመያዝ ጥረት እያደረጋችሁ ነው? ከክልሉ ጋር ከአፋር ክልል ጋር በጋራ እየሰራችሁ ነው? የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካልዮታ በበኩላቸው ግጭቱ የህዝብ ለህዝብ ሳይሆን ተራ አርብቶ አደሮች ግጭት መሆኑን ገልጸው ጥቃት አድራሾችን ለመያዝም ክልላቸው ከኦሮሚያ ክልልና የፌዴራል ጸጥታ አካላት ጋር ተቀናጅቶ እየሰራ ነው ብለዋል።
የዕለታዊ ግጭት ነው እንጂ በጋራ የሚኖር የአርብቶ አደር ማህበረሰብ ነው። ኦሮሞም ከሆነም በጋራ ኦሮሚያ ሰደፍ የአርብቶ አደር ማህበረሰብ እንደመሆናቸው መጠን የዕለታዊ የሆነ ግጭት ነው። ከዛ የዘለለ ነገርም ስላልሆነ ያሉትንም ችግሮች ደግሞ በጋራ ለመፍታት ጥረቶች እየተደረገ ነው።
አሁን በሆነ ሁኔታ ነው የሚገኘው አካባቢው?
አካባቢው በቃ ሰላም፣ የመከላከያ ኃይልም አካባቢው ገብቶ የማረጋጋት ስራ ሰርቷል። ስለዚህ የመከላከያ ኃይልም እንሰራለ የሚመለከታቸውም አካላት ደግሞ በጋራ ሆነው ችግሩን ሰላማዊ የሆነ መንገድ ለመፍታት እና ሁለቱም አብሮ የነበሩ ህዝቦች አሁንም በጋራ ሰላማዊ በሆነ መንገድ አብረው እንዲቀጥሉ ለማድረግ የተለያዩ ስራዎች እየተሰሩ ስለሆነ ሰላማዊ በሆነ ጉዳዮች ላይ በጋራ እየተሰራ ነው።
ጥቃት አድራሾቹን ለመያዝ ጥረት እያደረጋችሁ ነው?
ጥቃት አድራሾች ተለይተው የሚያዙበት ሂደቶች ይኖራሉ። ያም የመጣራት ስራ ይሰራል ማለት ነው እና በሁለቱም በኩል ችግር ፈጣሪዎች ጊዜያዊ የዕለታዊ የሆነ ችግር ስለሆነ ነገሮች ደግሞ ወደ ሌላ አቅጣጫ ዞሮ ያልሆነ ሚስት እንዳይገባ በጋራ ሰፊ ስራዎች እየተሰራ ነው። ከህግ በላይ የሚሆን ነገር ስለሌለ ጥቃት አድራሾችም ሆነ ሌላ ተመክሰን የሚያስብ አካላቶች ካለ እነሱም ህጋዊ ስራ ይሰራል ማለት ነው።
በትላንትናው ዕለት ጠዋት በቦርደዴ ወረዳ የተፈጸመውን ጥቃት ተከትሎ ወደ ምስራቅ ኢትዮጵያ የሚወስደው መንገድ ለተወሰኑ ሰዓታት ተዘግቶ እንደነበረ የዓይን እማኞች ገልጸው ትላንት ከሰዓት ጀምሮ ግን መንገዱ ተከፍቷል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ።
አዲስ ሸኮልን እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በሐዋሳ ከተማ አሳቻ ሰዓትና ቦታ በመጠበቅ የሚፈጸሙ የወንጀል ድርጊቶችና የሰዎች ማንነት ላይ ያተኮሩ ትንኮሳዎች ነዋሪው ተረጋግቶ እንዳይኖርና ስጋት ውስጥ እንዲገባ አድርጓል ሲሉ የከተማይቱ ነዋሪዎች ተናግረዋል። ክልሉን እያስተዳደረ ካለው የአስቸኳይ ጊዜ ሁኔታ አስፈጻሚ እዝ ጋር የከተማይቱ ነዋሪዎች ተወካዮች ትናንት በተወያዩበት ወቅት ወታደራዊው እዝ እንዲያበቃና የመከላከያ ሰራዊትም ከከተማይቱ እንዲወጣ እየጠየቁ ነበሩ። በሌላ በኩል ደግሞ የለም ሰራዊቱ መቆየት አለበት፣ ሰላም ያገኘነው ወታደራዊ እዙ የመከላከያ ሰራዊትና ፌዴራል ፖሊስ ከተማይቱን ከተቆጣጠሩ ወዲህ እኮ ነው ያሉም ነበሩ። ሰላምን ማረጋገጥ ከተቻለ ወታደራዊ እዙ ግዳጁን በሁለት ወር ውስጥ አጠናቆ እንደሚወጣ፣ የማይረጋጋ ከሆነ ግን የአስቸኳይ ጊዜ አዋጅ ጭምር ሊታወጅ እንደሚችል እዙ አስታውቋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል።
ባለፉት ሁለት ዓመታት ውስጥ በሐዋሳ ከተማ አሳቻሳትና ቦታ በመጠበቅ የሚፈጸሙ የወንጀል ድርጊቶችና ማንነትን ያተኮሩ ትንኮሳዎችና የሰላም እጦት የፍቅር ከተማ በመባል የሚታወቀውን የሐዋሳን ከተማ ሌላ መልክና ስያሜ እያሰጣት መሆኑን ነው የከተማ ነዋሪዎች የሚናገሩት። በከተማው ስርክ የተስተዋለ ያለው የጸጥታ ችግር ነዋሪዎች ተረጋግተው እንዳይኖሩና በስጋት ውስጥ እንዲወርቁ ማድረጉን ነው ከወታደራዊ እዝ ጋር ትናንት በሐዋሳ ከተማ አስተዳደር ውይይት ያደረጉ የከተማው ነዋሪዎች የገለጹት። የውይይቱ ተሳታፊ የሆኑት አቶ ሐሳ ሙሐሚሶ የዝርፊያ ወንጀል በሐዋሳ ከተማ በአያሌው መኖሩን ተናግሯል። ህብረተሰቡ ይናውቁ ልጁን ከወንጀል ድርጊት መመለስ አለበትም ሲሉ መክረዋል።
ዘረፋ ተጀምሯል፣ ሰውነት እየጠፋበት ያለበት ሁኔታዎች አለ። ዞሮ ዞሮ የእኛ ጥያቄያችን ይከበር የሚል ብቻ ነው። ሰው ንብረት ለማጥፋት፣ ቤቱን ለማቃጠል፣ መንገዱ ለመዝጋት፣ ድንጋው ለመትከል የሚወጣ ልጅ የሲዳማ ልጅ ከሆነ እናንተ ብቻ አይደለም እኮ የምንታገለው፣ እንታገላለን። አላማችን ይሄ ነው። ሌላ ጥያቄ፣ ሌላ አጀንዳ ያለ ሰው ካለ ከቤታችን የወጣ ልጅ ነው። እውነት ያለበት እውነቱ መሰጠት አለበት። እኔ በራሴ በአይኔ ያየሁት ልጅ አለ ጓደኛ።
በውይይቱ ወቅት ወታደራዊ እዝና መከላከያ ሰራዊት ከከተማው እንዲወጣ አስተያየት የተሰጠ ሲሆን ከተሳታፊዎች ውስጥ ይህን ሀሳብ ያንጸባረቁት አቶ ለማ ክፍል አንዱ ናቸው።
ህዝቡ የራሱን ሰላም ካልጠበቀ ወታደር ሁሉም ወታደር ቢደረደርም ሰላም ሊመለስ አይቻልም።
አቶ ለማ ታፍሰው ታስሯል ያሏቸው ግለሰቦች እንዲፈቱ የጠየቁ ሲሆን ወይዘሮ ገነት ጋቢሳም በሳቸው ሀሳብ ይስማማሉ። ሌሎቹ ደግሞ የለም መቆየት አለባቸው፣ ሰላም ያገኘነውም ወታደራዊ እዝ ከታወጀና ተናግረዋል። የመከላከያና የፌደራል ፖሊስ ከተማውን ከተቆጣጠረ ወዲህ ነው ብሏል። ከነዚህም ውስጥ መጋቢ ምህረት ኃይሌ አንዱ ናቸው። አቶ ምስራ አብደላህም ሰራውቱ በፍጹም መውጣት የለበትም በማለት ይከራከራሉ።
በሰላም ወጥተን በሰላም መግባት የጀመረ ነው እነሱ ከመጡ በኋላ። ስለዚህ ቅድም አንዳንድ አስተያየት የሚሰጡ ኮማንድ ፖስት ቢሄዱም ችግር የለም የሚለው እኔ አልደግፍም። ገና ስራ ሊጀምሩ ሊገቡ ለማጣራት ለመደናጀት ሊገቡ እያለ ብዙ ምንም አይደለም የሚለው የሚደግፍ አይደለም እና ኮማንድ ፖስቱ መስራት ያለባቸው
የመከላከያ ስራውትና ፌደራል ፖሊስ ሊመሰገን እንደሚገባ ተናግረው በቀጣይነትም ለዘላቂ ሰላም መረጋገጥ በከተማው መቆያታቸው እጅግ አስፈላጊ መሆኑን ተናግሯል። በውይይቱ ወቅት ድርጊቱ የሰላማን ብሔር አይወክልም የተባለ ሲሆን አስተላለ ደውሸ ግን በዚህ ጥፋት ውስጥ የተሳተፉ ልጆቻችንም ቢሆኑ አውጥተን ለሕግ አካላት መስጠት አለብን፣ በአካባቢው እንደገና ተመሳሳይ ችግር እንዳይፈጠር በግልጽ ተናግረን ካለፈው ጥፋት ትምህርት መውሰድ አለብንም ሲሉ ተናግሯል። የሐዋሳ ከተማ ወታደራዊ እዚህ ሰብሳቢ ኮሎኔል ተክለ ብርሃን ገብረመድን በሐዋሳ ከተማ ከፍተኛ የሆነ ስርዓት አልበኝነትና የተለያዩ ወንጀሎች የተፈጸሙ መሆናቸውን እዙ እንደደረሰበት ተናግረው ወታደራዊ እዙ የሕግ የበላይነትን የማስከበር ስራ እየሰራ መሆኑን አስታውቋል። ከህብረተሰቡ መሃል በወንጀሉ በተግባር የተሳተፉ መኖራቸውን ጠቅሰው በቁጥጥር ስር ያልዋሉ ተጠርጣሪ ወንጀለኞች መኖራቸውን ተናግረው ከተማው ለሁለት እስከከፈል ድረስ ሕገ ወጥነትና ሕጋዊ ያልሆኑ የወጣቶች አደረጃጀት መኖሩን ገልጿል።
እኛ ሰላም ፈላጊነን፣ አሁንም ሰላም እንፈልጋለን። ሐዋሳ ሰላም ባራሳችን እናክብራለን ካለ ህዝቡ እኛ ማአስራለን ጥለነው እዚህ ቁጭ ብለን እንወጣለን። ያለው ህዝብ ፖሊስም የራሱ ስራ ቢሰራ፣ መሪም የራሱ ስራ ቢሰራ፣ ህዝቡም የራሱ ቢሰራ እዚህ አስፋልት ይቃጠል ነበር? አስፋልት ለማን ነው? ነገር ክልል ቢመለስ ባይመለስ ለማን ነው? ማንም ይሄድበት ማንም ይታሰቀስበት። እዚህ ወደ ኬንያ የሚሄድ አስፋልት አለ ተቆርጧል፣ ተቃጥሏል። ማን ነው የሚጎዳ? ማንም ራስ ነው የሚጎዳ። ይሄ ማየት አለብን ራሳችን አይተን ይሄ ችግር ነበረን ብለን ቆጥረን ማስያዝ የኛ ኃላፊነት ነው የሚሆነው። ይሄም ይስራለኝ ነው። ሌላ ኮዱላ ክፍለ ከተማ የምልሻ ዘርፍ ወይም የገጠር ምልሻዎች ማለት ምን ሚና ነበራቸው? ምልሻዎች ጥሩ ሰራዊት ሰርተናል ለኛ ከሌላ ድንናን ሲባል እኛ ምን ፈልገው መመጎሳል። እቺ ከተማ ወደ ነበረችበት ተመልሶ የፍቅር ከተማ እንድትሆን ከማድረግ አንፃር ምንድነው ምሰሩና አንተ ተራርቆች አባቶቻችን ነው የምንፈልገው። እኛ ምንድነው ሚናችን መሆን የሚገባው የሚለውን እያነሳን መያዝ ያስፈልጋል። ዋናው ግን ለማን ነው የምንሰጠው? እስቲ እዚህ የተፈጠረ ችግር ለማን ነው የምንሰጠው ያለ ነው። የሲራማ ይወክልም ሲራማ ይወክልም ካል ምናቱ ውስጣችን እኛ ስለምናውቅ ውስጣችን ሁላችን እንታወቃለን። እኛ ንዘረግበዋለን ከየት ወዴት ሄደ የሚለውም ጭምር ማለት ማን ፖለቲከኛ ማን ሽማግሌ እዛ ነበር የሚለውን እኛ ማጋለጥ እንችላለን። እኛ
የሐዋሳ ከተማ የሰላምና ጸጥታ መምሪያ ኃላፊ አቶ ኃይለ ነገሶ በከተማው ካለፈው ዓመት ጀምሮ የጸጥታ ችግር መኖሩና እንደተባለውም የከተማው ሕዝብ በስጋት ውስጥ መሆኑን ገልጸዋል። አሁንም ቢሆን በከተማው ውስጥ ዝርፊያ፣ ሰዎችን በስለት መውጋት፣ የማስፈራራትና የብሔር ተኮር ትንኮሳዎች የማካሄድ ወንጀል እየተፈጸሙ መሆናቸውን ተናግሯል። የወታደራዊ እዙ አብይ አላማ በሐዋሳ ከተማም ሆነ በሌሎችም አካባቢዎች የሕግ የበላይነት ተረጋግጦ ዜጎች በሰላምና በነጻነት እንዲንቀሳቀሱ ማድረግ ነውም ብሏል። ከዚህም በተጨማሪ ማንኛውም አይነት ጥያቄ ያላቸው ጥያቄያቸውን በሕግ አግባብ የሚጠይቁበት አስተማማኝ ሁኔታ መፍጠር ነው ያሉት አቶ ኃይሌ ሁሉም የህብረተሰቡ ክፍል ከወታደራዊ እዙ ጋር በመተባበር ድርሻውን ሊወጣ ይገባልም ብሏል። የወታደራዊ እዝ ንዑስ ኮሚቴ ሰብሳቢ ብርጋደር ጀነራል ኮመራ ነገሪ እዙ እቅድ አውጥቶ ሲከታማ ስራ እየሰራ መሆኑን ተናግሯል። ህዝቡ ሰላሙን ተቀናጅቶ ያረጋግጣል እዙ በከተማው ባይቆይስ ለሚለው ሐሳብ ሰላም ማረጋገጥ ከተቻለ ወታደራዊ እዙ ግዳጁን በሁለት ወር ውስጥ አጠናቅቆ እንደሚወጣና የማይረጋጋ ከሆነ ግን የአስቸኳይ ጊዜ አዋጅ ጭምር ሊታወጅ እንደሚችል አስታውቀዋል።
ያሉትን ችግሮች ከክልል መደራጀት ጋር ተያይዞ የተነሱትን ጥያቄዎችም የአፈጻጸም መመሪያ በሚፈቅደው መንገድ ከህዝቡ ጋር በሰላማዊ መንገድ እየተወያየ መቋጫ እስከሚያገኘው ድረስ የማመቻቸት ስራ ነው። እዚህ ኮማንድ ፖስት ዋና አላማ ሰላም እንዳይደፈር፣ ሰላማዊ መድረክ እንዳይደናቀፍ፣ ከዚህ ውጭ አሁንም እንሄዳለን ከአሁን በፊትም የፈጸሙት ካሉ በህግ እስከሚያዙ ድረስ በአጭር ጊዜ ውስጥ እነዚህ ተቀናጅተው ከተሰሩ ውጤታማ አይሆንም። እነዚህ ተቀናጅተው በተፈለገው መንገድ ካልተሰሩ ከዚህ በባሰ የአስቸኳይ ጊዜ አዋጅም ሊያስከትል ይችላል።
ለአሜሪካን ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ሌሎችም ቅንብሮችና ዘገባዎች አሉን። በአጭር ሞገድ በናይል ሳትና በአህዱ ራዲዮ 94.3 ላይ የሚሰማውን የአርብ ምሽት ፕሮግራማችንን ነው እየተከታተላችሁ ያላችሁት። እስከ 4 ሰዓት ከእናንተ ጋር ነን። አብራችሁን እንድታመሹ ከአክብሮት ጋር እንጋብዛለን። ወደ ቀሪዎቹ ዝግጅቶች ከማለፋችን በፊት አዳነች የምሽቱን አበይት ዜናዎች ታሰማለች።
የሶማሌ ብሔራዊ ክልል መንግስት የቀድሞ ፕሬዝዳንት ጉዳያቸውን የሚመረምረውን ፍርድ ቤት ነጻም ገለልተኛም አይደለም ሲሉ ተናገሩ። ፍርድ ቤቱ በበኩሉ ነጻና ገለልተኛ ነን ብሏል። ከዚህ በኋላ ጠበቆቻቸውን እንዳሰናበቱና እንደማይከራከሩ ቢናገሩም ፍርድ ቤቱ ተለዋጭ ቀጠሮ ቆርጧል። ከ1500 በላይ የትግራይ ተወላጆች ማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀለ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የሚባል ድርጅት አስታውቋል። እስረኞቹን ለማስለቀቅና ስለ እነርሱ የተሰራጨ እውነት ያልሆነ ያለውን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌደራል ጠቅላይ አቃቢ ሕግ በበኩሉ በተጠርጣሪዎቹ ላይ የተመሰረተውን ክስ በማስረጃ የተደገፈ መሆኑን ጠቅሶ በፖለቲካና በብሔር ምክንያት የተያዘ ሰው የለም ብሏል። የሶማሌ መንግስት በተናገረው መሰረት በቅርቡ ሞቅዲሾ ከንቲባን ህይወት ያጠፋውን ፍንዳታ የፈጸመችው በሌላ ሴት የተመራች አይነ ስውር ነች።
አዳነችን እናመሰግናለን። ዝግጅታችን ይቀጥላል። እዚህ ጋር አንድ ሙዚቃ እንጋብዛችሁና ለረፍት ያህል ወደ ቀሪዎቹ ዝግጅቶች እናልፋለን። አብራችሁን ቆዩ። ሚካኤል በላይነህን ነው ያዝንላችሁ። የፍቅር ምርጫዬ ይላል።
የነገናውቅ ፈለግ መጪውን ማየት ናፈኩ። የፍቅር ምርጫዬ አንቺውንሽ ብትንፍስን ንገዛ ወስንኩኝ ብረታ አስ I'm not in
ሚካኤል በላይነህ ነው የፍቅር ምርጫዬ እያለ በጥቂቱም ቢሆን ያዝናናል። ሰዓት ስላልነበረን ነው እንጂ ቢቀጥል መልካም ዜማ ነበር። እናመሰግናለን። ሙዚቃውን የመረጠችልን አበባየው ገበያው የማህበራዊ መገናኛ ኤዲተራችን ነች። እናመሰግናታለን። እሷንም ወደ ቀሪዎቹ ዝግጅቶች እናልፋለን። አሁን አብራችሁን ቆዩ።
በደቡብ አፍሪካ ጆሃንስበርግ ውስጥ ታስረው ከሚገኙት ኢትዮጵያውያን መካከል የተወሰኑት ፕሪቶሪያ የሚገኘው ኢትዮጵያ ኤምባሲ ባደረገው ጥረት ከእስር እየተለቀቁ መሆኑ በቦታው የሚገኙ ነጋዴዎች ለአሜሪካ ድምጽ ገለጹ። ነገር ግን የተወረሰባቸው ንብረት መጠን ብዙ በመሆኑ ከፍተኛ እገዛ እንደሚፈልጉ ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በደቡብ አፍሪካ የሚገኘው ኤምባሲ ከፍተኛ ጥረት እያደረገ መሆኑንና ይህንኑ ጥረትንም እንደሚቀጥል አስታውቀዋል። በአሁኑ ሰዓት በእስር ላይ የሚገኙት ኢትዮጵያውያን 150 ናቸው ተብሏል። ጽዮን ግርማ ዝርዝር አላት።
ደቡብ አፍሪካ ጆሃንስበርግ ውስጥ ኢትዮጵያውያን በሚበዙበትና ጂፒ በተሰኘው የንግድ ቦታ ላይ ፖሊስ የተሳሳተ የንግድ ምልክት የለጠፉ ሐሰተኛ ምርቶችን ለገበያ ያቀርባሉ ባላቸው አፍሪካውያን ነጋዴዎች ላይ በወሰደው እርምጃ ታስረው የነበሩት ኢትዮጵያውያን የተፈቱ መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ደቡብ አፍሪካ ከሚገኘው የኢትዮጵያ ኤምባሲ ዛሬ አገኘነው ያሉትን መረጃ ለአሜሪካ ድምጽ አካፍለዋል።
በደቡብ አፍሪካ ጆሃንስበርግ ከተማዊ ንግድ መካከል ጆሃንስበርግ ሴንትራል ቢዝነስ ዲስትሪክት የሚሉት አካባቢ የንግድ ኤሪያ ነው። እዛ ኢትዮጵያውያንን ጨምሮ ሌሎችን የውጭ ሀገር ዜጎች በብዛት የሚገኙበት ንግድ አካባቢ አካባቢ ነው። እዛ አካባቢ የደቡብ አፍሪካ ጸጥታ መዋቅር ከገኖችን አካላት አስተባብሮ እዚህ በንግድ ማዕከል ስፍራ አካባቢ በመግባት ሰፊ የፍተሻና የብርበራ አይነት ኦፐሬሽኖች መካሄዳቸውን እና በዛ ሂደት ኢትዮጵያንን ጨምሮ ሌሎችም የውጭ ሀገር ዜጎችን በቁጥጥር ስር መዋላቸውን መረጃ የደረሰን። ይህ ሁኔታ እንደተከሰተ እዛ የሚገኘው የኢትዮጵያ ኤምባሲ እንዲሁም ኢትዮጵያውያኖች በጋራ ያቋቋሙት ኮሚኒቲ በጋራ እንዲሁም ሌሎች የደቡብ አፍሪካ ተቋማትን በማስተባበር ጉዳዩን በቅርብ መከታተል ተጀምሮ ተወሰኑ ኢትዮጵያውያን ህጋዊነት ያላቸው በሀገሪቱ ህግ መሰረት ተንቀሳቀሱ የነበሩትን ከስልፍ ማስፈታት የተቻለ መሆኑን፣ ሌሎች ደግሞ ከደቡብ አፍሪካ ህግ አስከባሪ አካላት ጋር እንደዚሁም ሌሎች አካላት ጋር ውይይት በማድረግ በቁጥጥር ስር የዋሉት ዜጎች የህግ አካሄድ እንዲከበር በማጣራት ሂደት ውስጥም አላስፈላጊ መጥፋት እንዳይከሰት የፍርድ ሂደትም ሲጀመር በተረጋጋ ክትትል እንዲደረግ እንደዚህ የመሳሰሉ ስራዎች መሰረታቸውን
ትላንት ማምሻውንና ዛሬ እየተለቀቁ መሆኑን ቁጥሩ በየሰዓቱ እየተቀያየረ እንደሚገኝም አቶ ነቢያት ገልጸው አሁን ባላቸው መረጃ 150 ኢትዮጵያውያን በእስር ላይ እንዳሉና እነዚህንም ለማስፈታት እንደዚሁም አጠቃላይ ህጋዊ ሁኔታዎችን ለመከታተል ኤምባሲው እየሰራ እንደሆነ ተናግረዋል። በሌላ በኩል በዚሁ አካባቢ በንግድ ስራ ላይ የተሰማሩና በአሁኑ ሰዓት ኢትዮጵያውያኑን በተመለከተ ሀገር ውስጥ በሚገኘው በደቡብ አፍሪካ የቴሌቪዥን ጣቢያዎች እየቀረቡ ማብራሪያን በመስጠት ላይ የሚገኙት አቶ ታደሰ የማለ ኢትዮጵያውያኖች እየተፈቱ መሆኑን ኤምባሲውም እገዛ ያደረገ መሆኑን ለአሜሪካ ድምጽ ተናግረዋል።
የኢትዮጵያ አምባሳደር በደቡብ አፍሪካ ከሌላው ጊዜ በተለየ ሁኔታ አምባሳደሩን ዛሬ ይዘው የታሰሩበት ፖሊስ ስቴሽን በመገኘት ከፖሊስ ስቴሽን አዛዥ ጋር በመሆን በተለያዩ ኢትዮጵያውያንና የተለያዩ የሚዲያ ሰዎች ጋር በመሆን የአፍሪካን ዳያስፖራ ፎረም ሰዎች እና የህዱ ማህበረሰብ የተወጣጡ ሰዎች ሂደው አይተዋቸው ያለውን ሁኔታ የሀገር ሆም አፌር ወረቀቶቻቸው እየታዩ እና ባይ መሆናቸው እየታየ በፍጥነት የተለቀቁበት ሁኔታ ሊፈጠር ያለ እስካሁን በቁጥር ማስቀመጥ ባይቻል ከመቶ ምናምን በላይ የሚሆኑ ተለቀዋል። ኤግዛክት ነምበር ባይታወቅም ማለት ነው።
በትላንትናው ዘገባችን በዚህ ነጋዴዎች ጂፒ ብለው በሚጠሩት የንግድ ቦታ ላይ ወደ 9 በሚጠጉ ትላልቅ ህንጻዎች ላይ በንግድ ስራ ተሰማርተው የነበሩ 600 ሰዎች መታሰራቸውን መዘገባችን ይታወሳል። ከእስሩ በተጨማሪም በተደረገው ፍተሻና በተወሰደው እርምጃ ከ46 በላይ መኪኖችና የሱቅ ንብረቶች ተጭነው መወሰዳቸውን ነዋሪዎችና የኢትዮጵያውያን ማህበረሰብ ኮሚቴ አስታውቆ ነበር። በዛሬው ዕለት ያነጋገርናቸው አቶ የማነ እንደዚህ በአለም አቀፍ የንግድ ምልክቶች ስም የተጭበረበረ ምርት ይሸጣል በሚል በተደጋጋሚ በህጋዊ መንገድ በንግድ ስራ ላይ የተሰማሩ ነጋዴዎች ንብረት እየተወሰደ መሆኑን በመግለጽ ያማርራሉ። አሁንም በሚሊዮን የሚቆጠር ንብረት መወሰዱን ገልጸው ይህ እንዲመለስላቸው በመጠየቅ በአሁኑ ሰዓት አጠቃላይ የንግድ ቤቶቹ መዘጋታቸውን ተናግረዋል።
ዮሐንስ ለዘገባው እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አማራ ክልል የሚወስደን ይሆናል። የአማራ ክልል የጸጥታ ሁኔታ አስተማማኝ ደረጃ ላይ ነው ሲሉ የክልሉ የፖሊስ ኮሚሽን ኮሚሽነር አበራዳሙ ተናገሩ። ኮሚሽነሩ ይህንን ያሉት ዛሬ ለአሜሪካ ድምጽ በሰጡት ቃል ነው። የጸጥታ ኃይሉም ቢሆን ከመቼውም ጊዜ በላይ የህዝቡን ሰላምና ደህንነት እየጠበቀ ነው ብለዋል። ከባህር ዳር አስቴር ምስጋናው ዘገባ ይዛለች።
ከሰኔ 15ቱ ጥቃት ጋር በተያያዘ በባህር ዳር ከተማ ብሎም በአማራ ክልል የሰላም መደፍረስ አለ ተብሎ የሚወራው ወሬ ከእውነት የራቀ ነው። ክልሉ ከመቼውም ጊዜ በላይ በአስተማማኝ ሰላም ውስጥ ይገኛል ብለዋል።
በክልላችን አሁን በአስተማማኝ ደረጃ ሰላም ነው። ከመቼውም ጊዜ በላይ አሁን ባለው የአማራ አስተዳደር ሰላም ዜጎች ወጥተው በሰላም ይገባሉ፣ ይወጣሉ። ይህን ስልሽ ዝም ብሎ የተለያየ ፍላጎት ያላቸው የተለያየ ነገር ሊያደርጉ የሚፈልጉ ኃይሎች ወይም ግለሰቦች ለመተናኮስ አይሞክሩም ማለት አይደለም። ግን ያን ለማድረግ ደግሞ የፖሊስ ኃይላችን ከመቼውም ጊዜ በላይ በልህና በሆነ ከአካባቢ አስተዳደሮች ጋር ከአካባቢ ሚሊሻ ጋር በመቀናጀት ከፍተኛ ሆነ ስራ እየሰራ ስለሆነ የክልላችን የሰላም ሁኔታውን በአስተማማኝ ይታያል። ይህ በዚህ ጥርጥር ሊገባው አንፈልግም። ህዝባችን
የአማራን ጥቅም ተደራጅተን እናስከብራለን በማለት ወደ ጫካ የገቡ 14 ወጣቶችም በቅርቡ በምስራቅ ጎጃም ዞን አካባቢ በቁጥጥር ስር እንደዋሉ ኮሚሽነሩ ተናግረዋል።
በረሃ ውስጥ ጫካ ውስጥ ሄደው ነው ያዝናቸው። እንከታተላቸው ነበረ። ብዙዎቹ ወጣቶች ልጆች ናቸው እና እነሱ የሚሉት ያው ትድረስተን እንዋከለን አሁን ያለው ያማራን ጥቅም ስለተጠበቀ ትድረስተን በመሳሪያ ሁላችንም ጥቅም እናስከብራለን የሚል እንግዲ የልጆች አይነት አላማን ያላቸው በጣም በወጣትነት ያሉት ናቸው። ለሚያዝም ዘላ አስቸገሩ ተቻለ መጠን ብዙ ማስተማር ስለሆነ የኛ ዋናው አላማችን በልመና ነው ያዝናቸው። ሌላ ይከፈር ብቻም ዝርማ አልተፈለገም። አላማቸው ግን ባጭሩ ረብሻ መጥቷል። ለይትም የሚያደርስ አሁን ባለንበት ተጨባጭ ሁኔታ የማይሰራ
በፋኖስም ተደራጅተው በአንዳንድ አካባቢ የጸጥታ ችግር ሲያደርሱ የነበሩ ቡድኖችም ከድርጊታቸው እንዲቆጠቡ አድርገናል ነው ያሉት።
ጸጥታ መዋቅር በነገራችን ላይ ድራጀትም መመራትም ያለበት በመንግስት ነው። ከመንግስት መዋቅር ውጪ ወጣ የጸጥታ መዋቅር የትም ሀገር ላይ አይፈቀድም። በቡድን ተደራጅተው መሳሪያ ይዞ እንደፈለጉ መንቀሳቀስ ግን የትም ሀገር ላይ ህገወጥ ነው። ከሰኔ 15 በፊት እንዲህ አይነት ስካሽ ነው ነቀቻለ ልጆች ተው ብለናቸው እንዲያውም ከዛው ውስጥ ያስተማር ግማሹን በሰላማዊ መንገድ ወደ ኑሮ እንዲሰማራ ኢቭን ባለደም ያለባቸው ከባለደሞቻቸው ጋር እንዲታረቁ መንግስት መደገፍ ያለበት ለምሳሌ ካሳ ክፍያ ካለ መንግስት ብር እንደሚሰጥ ያንንም ያደረገ ያስተረከናቸው ሰዎች አሉ። ከዛ በኋላ ዘመኑን ስለማንችል ሌላ ቦታ ይሰጠን ይላሉ። ሌላ ቦታ ዳክ መኖር ይችላል ብሎ መንግስት መሬት ውስጥ ከመስጠት ይዷል። ከዛ ያለፈ ግን ዶፋኑ ለኛ የሚል አደረጃጀት እየተከተሉ ብድግ ይያሉ ይሄዱ ሶስቱን ባለሀብቶችንም ብራንቱ የሚል አይነት ስሜቶች ነበሩ። ያናውቀናል ደርሰንበት ነበር ያ በሰው እንደማይፈቀድ ነግረናቸው ለብዙዎቹ ነግረናቸው ብዙዎቹ ያናውን እርግፍ አድርገው ተተው ራሳቸው ኑሮ በሰላም እየኖሩ ነው ያሉት።
ኮሚሽነሩ በመጨረሻም ያማራን ህዝብ ጥያቄ አስመልሳለሁ ጥቅሙንም አስከብራለሁ የሚል ማንኛውም አካል ከጎናችን ሆኖ መስራት ይችላል ሲሉ ጥሪያቸውን አቅርበዋል።
በዚህ አጋጣሚ በሽፍትነትም ላሉ አሁንም በዛ መንገድ እንቀጥላለን የሚል ሐሳብ ያላችሁ ካሉ በዚህ አጋጣሚ ጥሪ አቀርባለሁ። በአማራ አስተዳደር ከዚህ በኋላ ሽፍትነት አይፈቀድም። አማራን መግደል አይፈቀድም። ለዚህ ህዝብ ቆረቆራለሁ ለዚህ ህዝብ አስባለሁ የሚል ካለ ያነጋግረን አብረን የዚህን ህዝብ ጥያቄ አብረን እንመልሳለን። አማራ ብዙ ጥያቄዎች አሉ። በፍትህ እጦት በጣም ሲሰቃይ ነው ህዝቡ ነው ይሄ ብዙ የሚያነሳቸው ጥያቄዎች አሉ። ኢብን አዴፓም እንዳዴፓ እንደ ገዢ ፓርቲ ይወሰዳቸው አቋሞች አሉ። እነዛ አቋሞች እንደዛ ጥያቄዎች እንዲመለሱ እንፈልጋለን። ከማንኛውም ኢትዮጵያዊ ጋር ሆነን በኢትዮጵያ ውስጥ በእኩልነት እንዲኖር እንፈልጋለን። ይሄ ማህበረሰብ ያን የምናደርገው ግን በአማራ መሬት ላይ ሸፍተን አማራ እንዳይርስ አማራ በሰላም እንዳይኖር እየተቆስ እየከተል እየዘረፍ አይደለም በፍጹም ይከልክል። አዲሱን ሰራዊታችንንም በዚህ መንገድ ነው ምንቀኝ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አሁን ደግሞ ወደ ሶማሌ ክልል ጉዳይ እናመራለን። በበረቱ ችግሮች ተተብትቦ የነበረው የሶማሌ ክልል ባለፈው አንድ ዓመት ምን ያህል ተለወጠ? ምንስ ይቀረዋል? ሲል የድሬዳዋ ዘጋቢያችን አዲስ ቸኮል የክልሉ ነዋሪዎችና ባለስልጣናት ሰሞኑን አነጋግሮ ነበር። የክልሉ ምክትል ርዕሰ መስተዳደር አቶ ሙስጠፌ መሐመድ በተከታታይ ስብሰባዎች ውስጥ ስላሉ ፋታ እንዳገኙ ቃለ መጠይቅ እንደሚሰጡ ነግረውናል። ለዚህም ምሽት ግን አዲስ ቸኮል ያነጋገረውን የክልሉን ባለስልጣን ሐሳብ በተከታታይ ዘገባው ውስጥ አካቷል። ቀጥሎ ይቀርባል።
የሶማሌ ክልልን ከ10 አመታት በላይ ሲያስተዳድሩ የነበሩት አቶ አብዲ መሐመድ ዑመር በሕግ ቁጥጥር ስር ሲውሉ ክልሉ በበርካታና ከባባር ችግሮች እንደተተበተበ ነበር። የክልሉ መንግስት መዋቅርም ሙሉ በሙሉ ፈርሶ ነበር። እነኚህን ችግሮች በመቅረፍ ረገድ ምን ተሰራ ስንል የክልሉን ፕሬዝዳንት አማካሪ ዶክተር ታጁዲንን አናገረናቸው ነበር።
ክልሉ በአዲስ መልክ ተዋቀረ በኋላ እንደ አዲስ ከመጀመሪያ ከወረዳ እስከ ከፍተኛ አመራር ያሉት በአጠቃላይ እንደገና መሾም ነበረባቸው። ለዛ ጊዜ በመጣን ጊዜ የነበረው አመራር በሙሉ በቦታው ላይ ስላልነበረ አዲስ አመራሮች ተሾመዋል። የተሾሙት አመራሮች ከሌላ ጊዜ የተለየ የሚያደርገው ምንድን ነው? በተቻለ መጠን ትምህርትና ልምድ ያላቸውን ሰዎች የተመረጡበት የመስፈርቱ በዛ ነው። ትልቁ ስራ የተሰራው እዛ ላይ ነው ብለን እናስባለን። ከዚህ በፊት ከነበረው ዝም ብሎ በጎሳ ከመወከል በችሎታቸው መሆኑ አመራሩ ላይ ብዙ የክህሎት ለውጥ አምጥቷል ብለን እናስባለን።
በአሁኑ ሰዓት የዩኒቨርሳል ቴሌቪዥን ጋዜጠኛ የሆነው እስማኤል ኢብራሂም በአብዲ ኢሌ አስተዳደር ዘመን ከአምስት ዓመታት በላይ ጂኦሎ ጋርዲን ተብሎ በሚጠራው የማሰቃያ ስፍራ ታስሮ ነበር። ስለደረሰበት ነገርና ያኔ ስለነበረው የሰብአዊ መብት አያያዝ እንዲህ ያስታውሳል።
በክልላችን በጅምላ ይፈጸም የነበረው ስርዓት ሰለባ ነበርኩ። የአብዲ ኢሌ ሰዎች የያዟቸውን ሰዎች እንደፈለጉ የሚያደርጉባቸው የማሰቃያ ስፍራዎች ነበሩ። ጋዜጠኛ ነበርኩ። ሰዎች በረሃብ በድብደባ ብዛት ይሞቱ ነበር። ለበርካታ ዓመታት አንድም ቀን ሰላማዊ እንቅልፍ ተኝቼ አላቅም ነበር። የኦብነግ ደጋፊ ኮንግ ወይም አብዲ ኢሌን የተቃወመ ሁሉ ሰዎች በዘፈቀደ ይታሰሩና ይገደሉ ነበር።
ሰባዊና ዲሞክራሲያዊ መብት በመጣስ በተደጋጋሚ ስሙ የሚነሳው የክልሉ ልዩ ፖሊስና ሌሎች የፍትህ አካላት ዛሬስ በምን ሁኔታ ላይ ይገኛሉ ስንል ዶክተር ታጁዲን ጠይቀን ነበር።
አመራሮቹ ተከታታይ ስልጠናዎች ሰጥቷቸዋል። ከሌላ አመራሮች ጀምሮ እስከታች ያሉትን የልዩ ፖሊስ አባላት ለረዥም ጊዜ የቆየ ስልጠና ሰጥቷቸዋል። ይህም እንግዲህ በልዩ ፖሊሶች የነበረውን የተሳሳተ አመለካከት እንዲቀየርና የክልሉን ሕግና ስርዓት ማስከበር ላይ እንዲሰሩ አድርጓቸዋል ብለን እናስባለን። ስልጠናዎች እንግዲህ የሰብአዊ መብትን በተመለከተ አንደኛው የተደረገው ነገር ምንድን ነው? በጀሎ ጋዴ ውስጥ የነበሩትን በተለያዩ ምክንያቶች አያለ ፍርድ የታሰሩ፣ በግል ጉዳይ የታሰሩ፣ በፖለቲካ አመለካከታቸው የታሰሩ ሰዎችን በአጠቃላይ አስፈተን ጀሎ ጋዴኑ እንደውም ከእስር ቤትነት አሁን ለማስተባበሪያ እንዲረጣም ብለን ወደ ሙዚየምነት ተቀይረዋል። አሁን ማንም ሰው መጥቶ እየጎበኘው የተለያዩ ድርጅቶችም እየመጡ እየጎበኙ ያሉት። ከዚህ ውጭ ደግሞ እንደሆነ የፍትህ አካላት እነሱም እንደው ስለ ስልጠና ሰጥቷቸዋል። ከአመራር ጀምሮ በእርግጠኝነት አሁን ኢንዲቪጁዋል ኬዝ ካሉ በስተቀር በሰፊ በሲስተም የተደረገ ነገር እንደሌለ ማረጋገጥ እንችላለን።
ጋዜጠኛው እስማኤል፣ አሁን ያለውን የአቶ ሙስጠፌን አስተዳደር ከአቶ አብዲላ አስተዳደር ጋር እንዴት አነጻጽራቸዋለህ? ልዩነታቸውስ ምን ያለው ብለን ላቀረብንለት ጥያቄ ባጭሩ ሲመልስ ለንደጽር የሚቀርቡ አይደለም ነበር ያለው። ምንም እንኳን በሶማሌ ክልል ለበርካታ አመታት በበርካታ ነዋሪዎች ላይ የሰብአዊ ድርጊቶች ሲፈጸሙ ቢቆዩም ይሄንን ግን ደፍሮ የሚዘግብ የክልልም ሆነ የፌደራል ሚዲያ አልነበረም። የህብረተሰቡ ቅሬታዎችና ጥያቄዎች የሚስተናገዱበት መድረክም አልነበረም። ዛሬስ
አንዳንዶቹ ነገሮች ነገር አይዲያሊ የምናወራው ነገር ላይ ፈጠር ይችላል። ግን በተቻለ መጠን አሁን ሚዲያው ዝም ብሎ የመንግስትን ፕሮፓጋንዳ ብቻ ሳይሆን የህዝቡን ስሜት እንዲያንጸባርቅ እየተደረገ ነው ያለው በከፍተኛ ጥረት። አሁን ህዝቡም የሚለው ምንድነው አንዳንድ ቦታ ላይ የሚፈጠሩ ችግሮች ምን አይነት ገጽታላቸው የመንግስት አካላት ምን ይላሉ የሚለውን ነገርም ለማሳየት እየሞከሩ ነው ያሉት እና በዚህኩ መሻሻል አለ።
ተቃዋሚ ፓርቲዎችን በተመለከተስ
የኦኤንኤልኤፍ ከፍተኛ አመራሮች በሙሉ በተዋል ቢሮ ሰጥቷቸዋል። እንዲንቀሳቀሱ የሚችሉበት አንዳንድ ነገርም ፋሲሊቴት ተደርጎላቸዋል። ይሄ የሚያሳየው ምንድነው ኦኤንኤልኤፍ በራሱ አንድ የፖለቲካ ድርጅት ነው። ድርጅቱም በሰላማዊ መንገድ ለመታገል ወስኖ ሙሉ በሙሉ ተቀላቅሏል። ያሉት የኦኤንኤልኤፍ ታጋዮች የተወሰነ የማቋቋሚያ ክፍያ ተከፍሏቸዋል። ወደ 175 ሚሊዮን ብር ነው የተከፈላቸው። በቂ አይደለም። ስልጠና ይፈልጋሉ፣ ክትትል ይፈልጋሉ። እነዚህ ሰዎች ሌላ ሳይኮሎጂካል ሰፖርት ሊፈልጉ ይችላሉ እና አንዳንድ ክትትሎችም ይፈልጋሉ እና በዚህ ዙሪያ አሁንም መንግስት አንዳንድ ፕላን አውጥቶ ከፌደራል መንግስት ጋር እየተመካከርን ያለ ነው። ከዛ ውጭ የፓርቲዎች የጋራ መድረክ የሚባል ነገር አለ ይመስለኛል። በክልሉ ደረጃ እየተቋቋመ አለ።
ክልሉ በአንጻራዊነት ከሌሎች ክልሎች ያነሰ የማስፈጸም አቅም ስላለው ታዳጊ ክልል በሚል ቅጥያ ከሚጠሩት ክልሎች መካከል ነበር። ሙስናም ስር የሰደደ ችግር እንደሆነ ይነገራል። ይህን ከማስተካከልና አገልጋይ የመንግስት ተቋማትን ከመፍጠር አንጻር ምን እየተሰራ እንደሆነ ዶክተር ታጁዲን ጠይቀናቸው ነበር።
በእርግጠኝነት እንግዲህ የአመራር ውስጥ ቁርጠኝነት አለ። ይህን ነገር ለማስተካከል ስራውን ከጀመርንበት ጊዜ ከመስከረም በኋላ ስለነበረ እክሎችን በትክክል ማየት እየቻለንበት ሁኔታ አልነበረም። መጠነኛ የእክሎች ማስተካከልም ተደርገው ነበረ። በእርግጥ በዚህ ጉዳይ ላይ አሁንም ከፍተኛ የህዝብ ቅሬታ እንዳለን ሰው ማለት ግን ከዚህ የተባረው ምንድን ነው ባለፈው ወር ውስጥ ክልል ውስጥ በአጠቃላይ ወረዳ አመራር ጀምሮ እስከ ክልል አመራር ባለው ውስጥ የባለፈው አመት የስራ አፈጻጸም ግምገማ ተደርጎ ነበር እና በዚሁ ላይም እንደውም ብዙ ቁጥር ያላቸው የመንግስት አመራር ሁሉ ከስልጣን የተቀነሱበት አሰራር ነው ያለው።
ይሄው ምንድን ነው አመራሮች ተነስተው ነበር።
አዎ ተነስተዋል። ይሄ ምንድን ነው አንደኛ ያውን ሰዓት ጠብቆ የመስራቱን ጉዳይ በተመለከተ ሪፖርታቸውን በአግባቡ የመስጠት በተመለከተ ቁርጠኝነታቸውን በማየት የተወሰደ እርምጃም ጭምር ነው። ይሄ ብዙ ለውጥ ይኖራል እናስባለን። በዘንድሮ አመት ላይ ብዙ የነበረውን የህዝብ ቅሬታ በተሻለ መጠን አድሬስ እናደርጋለን ብለን የምናስበው በዚህ አመት ነው። አሁን እንግዲህ የበለጠ ተዘጋጅተንበታል። እቅዱን አውጥተናል። ገንዘቡን በአግባቡ ልንጠቀምበት የምንችለው ቦታ ላይ አስቀምጠናል ብለን እናስባለን።
በክልሉ ከሐምሌ 28 እስከ 30 2010 ዓ.ም ሄጎ ተብለው በተደራጁ ወጣቶች ስለደረሰው ጥፋትና የዚህን ጥፋት ሰለባዎች መልሶ ለማቋቋም ስለተሰሩ ስራዎች፣ ከኦሮሚያ ክልል የተፈናቀሉትን ለማቋቋም ስለተሰሩ ስራዎች፣ እንዲሁም ከኦሮሚያ አፋርና ሌሎችም ክልሎች ጋር ያለውን ግንኙነት ከማስተካከል አንጻር ስለተከናወኑ ተግባራት የክልሉ መንግስት ምን ይላል፣ ተጎጂዎችስ ምን ይላሉ የሚለውን እንመለስበታለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። በሚቀጥለው ቅንብር ደግሞ ወዲህ ወደ ዋሽንግተን እንመለሳለን። የኢትዮጵያውያን አሜሪካውያን ማህበረሰብ ስብስብ በዋሽንግተን ዲሲ። በትናንትናው ምሽት የተጀመረ ቃለ ምልልስ ነው የያዝነው። በነገው ዕለት እዚህ ዋሽንግተን ዲሲ ላይ የሚካሄድ ቀደም ሲል ያልነውን አመታዊ ዝግጅት የሚመለከት ነው። በኢቢኤስ ቴሌቪዥን አዘጋጅነት በነገው ዕለት ለሶስተኛ ጊዜ የሚካሄደው አመታዊ ስነ ስርዓት በየተሰማሩበት የሙያ መስክ ከፍተኛ እውቅና ያላቸው ባለሙያዎችና ኃላፊዎች በተናጋሪነት
በተወያይነትና በመዋያዊ አገልግሎት አቅራቢነት ጭምር ይቀርቡበታል። የዝግጅቱን አስተባባሪ የኢቢኤስ ቴሌቪዥን የሄለን ሾው ፕሮግራም አዘጋጇን ሄለን መስፍንን አሉላ ከበደ አወያይቶ ትናንትና ውይይቱ የመጀመሪያው ክፍል መቅረቡ የሚታወስ ነው። ትናንት ከተገታበት ይቀጥላል። አሁን
በፖለቲካው የነቃ ተሳትፎ እንዲኖረው ማህበረሰቡን ማነቃቃትና በመስታሌነት የሚታዩ ጉዳዮችን ማምጣት የሚጨምር ይመስላል። ሄለን ወደ ሌላው ከመሻገርሽ በፊት ተከታይ ጥያቄ እላንሳለሽ። ያስተዋወቅሻቸው ሶስት እንግዶች በዚህ ሲቪክ ኢንጌጅመንት በሚል የህብረተሰብ ተሳትፎን ለማሳደግ በታለመ ዝግጅታቸው ላይ ቀዳሚዋ ቀደም ብለን ያነሳናቸው የዩናይትድ ስቴትስ ምክር ቤት አባሏ ኤላን ኦማር አሉ። አቶ ጥበቡ አሰፋ በሚኖርባት የዋሽንግተን አጎራባቿ የታኮማ ፓርክ ከተማ በማህበረሰብ ውስጥ ባላቸው የነቃ ተሳትፏቸው ይታወቃሉ። ሌላው ቀደም ብለሽ ያስተዋወቅሻቸው አቶ ተፈረ ገብሬም በድርጅታቸው ውስጥ በከፍተኛ ኃላፊነት የሚሰሩ ናቸው። እስኪ ንገሪን፣ እነኚህን ታዋቂ ሰዎች በመሳሌነት ከማምጣት ባሻገር እሱ በራሱ ትልቅ ነውና በአገሬው ፖለቲካ የማህበረሰቡ የጎላ ተሳትፎ አስፈላጊነትና ተጠቃሚ የመሆን ጥያቄ ከአሁን ቀደምም ለረጅም ጊዜ ሲባል የቆየ ብዙም የተነገረና ብዙም የተባለለት እንደመሆኑ ምናልባት የፕሬዝዳንት ኦባማ ምርጫ ጊዜ ነው ህብረተሰቡ ከፍ ባለ ቁጥር ወጥቶ በምርጫው ሲሳተፍ የተመለከትነው። በዚህ ባሁኑ በእነኚህ ባነሳቸው ውይይቶች ምንድን ነው በተጨባጭ ጎልቶ እንዲወጣ የምታለሙት? ከወዲሁ የምታስቡት ነገር ካለ?
በህብረተሰብ ደረጃ ስንመለከት በተለይ ደግሞ አሁን ባለፈው በ2016 presidential election ላይ የሀገር ብዙ የአፍሪካን አሜሪካን ኮሚኒቲ በብዛት ወጥቶ ምርጫ አልተሳተፈም። ፕሬዚዳንት ኦባማ ሲመረጥ ጊዜ እንደነበረው አይነት ተሳትፎ አልነበረም ይባላል። ይሄ እንግዲህ የተለያዩ ምክንያቶች አሉት። ግን በአሁኑ ጊዜ በተለይ ኢትዮጵያውያኖችን በተመለከተ ኤርትራውያኖችን በተመለከተ በአሜሪካን ሀገር በአጠቃላይ አብዛኛውን ጊዜ ፖለቲካ ሲስተም ውስጥ ካልተሳተፉ እነሱን የሚጠቅማቸው ወይም ደግሞ ለነሱ ጥቅም የሚሰራ ሊደርሺፕ በቦታው መግባት ለማይችል አስዲስአድቫንቴጅ ይሆናሉ ማለት ነው። ህብረተሰባችን የሚገባውን ውክልና የሚገባውን ድምጽ መስማት አይችልም፣ መስማት አይችልም። ስለዚህ እንግዲህ ዋናው አላማቸው የነዚህ ሶስት ሰዎች እንግዲህ ዲስካሽን ዋናው አላማ በብዛት እንሰራው ተሳተፍ የሚለውን ለማነቃቃት ነው። እንዳልኩ ያለ መሳተፍ የሚያመጣውን ነገር ይናገራሉ፣ መሳተፍ ደግሞ የሚያመጣውን ነገር ያደርጋሉ። በተለይ አሁን በጣም ቺክድ የሆነ ኢሚግራንት ላይ በዚህ ሀገር በጣም ሰፋ ባለ መልኩ ሲስተሙን ወይም ደግሞ የሀገሪቱን ህግ ለመቀየር በጣም ትልቅ ስራ እየተሰራ ነው። በፕሬዚደንት ትራምፕ እና በሪፐብሊካን ኮንግረስ እንደዚሁም በዲሞክራት ኮንግረስ ውስጥ በጣም ብዙ ስራ እየተሰራ ነው እና ይሄ ሊለወጥ ያለው የሚመጣው ህግ እኛን በምን መልኩ ይመለከተናል? በምን መልኩ በኩስ ሊጎዳ ነው ሊጠቅመን ይችላል? እዚህ ላይ መስራት ያለብን ነገሮች ምንድን ነው የሚለው ላይ ነው በተለይ ዋናው ዲስከሽን የሚመጣው እና እሱን ካስረዱ በኋላ በተለይ ሬፕሬዘንታቲቭ ኦማር በየቀኑ የምትሰራው ስራ ነው ይህንን እና እሷ የምታየውን ነገር በመስሪያ ቤት በስራ ላይ የምትመለከታቸውን ነገሮች እያነሳን እኛ እንዴት መጥተን እዚህ ላይ መሳተፍ እንዳለብን የሚመክሩን ጉዳይ ይሆናል ማለት ነው። ወይም ዲስከሽን እሱ ላይ ሞሪያ ተኮረ ይሆናል።
መልካም ሄለን፣ በርካታ የፓናል ውይይቶች ናቸው ያዘጋጃችኋቸው። ማህበረሰብን ለማሳተፍ በታለመው በቀዳሚው ዝግጅታችን የሚኖረውን ሁኔታ ነው በጨረፍታ ያሳየሽን። ወደ ሌሎቹ እንሽጋገር። መሰል የውይይት መድረኮች አሏችሁ? እስቲ ባጭር ባጭሩ ሁሉንም አስተዋውቂን።
ሹር። የቢዝነስ ሊደርስ የምንለው ፓነል እንግዲህ የጋበዝናቸው እንግዶች እንዳልኩ በቢዝነስ በዚህ ሀገር ኮርፖሬት አሜሪካ ውስጥ ትልቅ ቦታ ያላቸው ኢትዮጵያውያኖች እና ኤርትራውያኖች ናቸው። ጆሽ ጋይም ይዘ ሲቲኦ ጆንሰን ኤንድ ጆንሰን የሚባል ትልቅ ኩባንያ፣ ሊበን ሀይሉ ቺፍ ኢኖቬሽን ኦፊሰር ነው ዱረሰል የሚባል ኩባንያ ውስጥ፣ አቶ አምባው በለጠ የፎሮኪር የሚባል ፋርማሲውቲካል ካምፓኒ ኒው ጀርዚ ውስጥ የዛ ፕሬዚደንት ነው። ወይዘሮ ሊዲያ ጎበና ደግሞ ትልቅ ሎፈርም ኒውዮርክ ሲቲ ውስጥ ፍራንስና ዘለክ የሚባል ኩባንያ ፓርትነር ናት። በሎፈርም እዛ ላይ ነው የምትሰራው። እንግዲህ የእነሱ ዋናው ውይይቱ ምን መሰለ፣ እኛ ኢትዮጵያውያኖች እዚህ ሀገር እንግዲህ ከመጣን ብዙ አመታት አይደለም፣ ወደ 40 አመት ወደ 45 አመት 50 አመት ቢበዛ ነው እና ብዙዎቻችን ኮርፖሬት አሜሪካ ውስጥ ሚድል ማኔጅመንት ወይም ደግሞ መጀመሪያ አካባቢ ላይ ነው ያለነው እና ወደ ላይ ለመውጣት በተለይ ትልልቅ ኃላፊነት ያለባቸው ስራዎች ኮርፖሬት አሜሪካ ውስጥ ለመግባት ምን አይነት ስትራቴጂዎች መጠቀም አለብን እያሉ ከራሳቸው ልምድ እያካፈሉ ምን ምን ማድረግ እንዳለብን፣ እንዴት አድርገን ደግሞ ኔትወርክ ማድረግ እንዳለብን፣ የአሜሪካን ሀገር አሁን ቢዝነስ ክላይሜቱ ምን ይመስላል፣ ኢሚግራንት እንዴት አድርገን ነው ራሳችንን ለማሳተፍ በዚህ ትልልቅ ሳህ ላይ ለመግባት ምን ምን ነገር ምን አይነት ስትራቴጂ ማድረግ እንዳለብን ከልምዳቸው ያካፍሉናል ማለት ነው። ሌላኛው ፓነል ደግሞ ያው እንዳልኩ ክሬቲቭ ኢኮኖሚ ይባላል። ክሬቲቭ ኢኮኖሚ ስንል በተለይ በአርት ውስጥ በፈጠራ ስራ ውስጥ የተሰማሩ ሰዎችን ነው የሚመለከተው። የጋበዝናቸው እንግዶች ገሊላ በቀለ በጣም የታወቀች ተናጋሪ ሞዴል ናት። በዛም በተጨማሪ ዶክመንተሪ ፊልም ትሰራለች፣ አክቲቪስትም ሆና ትሰራለች። ከለላ ሚዛኔ ክሮስ በጣም የታወቀች ዘፋኝም ናት፣ ሶንግራይተርም ናት። እና እነሱ እንግዲህ በዚህ ሀገር ውስጥ ብሬክ ማድረግ ችለዋል፣ ሲስተም ውስጥ ገብተዋል፣ ስራ እየሰሩ ነው። እና ወደዚህ ስራ ውስጥ ለመግባት የሚያስቡ ወጣቶችን እንግዲህ ለማነቃቃት እንዴት ሲስተሙን መግባት እንደሚችሉ የራሳቸውን መንገድ የራሳቸውን ጉዞ እያካፈሉ ምክርን ይሰጣሉ ማለት ነው። ሌላኛው ደግሞ ፓነል ዲስከሽን ያንግ ትሬል ብሌዘርስ ያልናቸው ናቸው። እነዚህ እንግዲህ ወጣቶች ከ35 ዓመት በታች ያሉ እድሜያቸው ወደዛ አካባቢ ግን ትልልቅ ስራ እየሰሩ ያሉ ኢትዮጵያውያኖችን ነው። አዳማ በራ ቺፍ ሊጋል ኦፊሰር ፋይቭ ጋይስ የሚባል ድርጅት ውስጥ እዚህ ሀገር፣ ማቴዎስ መስፍን አይኢኢ ካውንስል የሚባል የናን ፕሮፊት ኦርጋናይዜሽን አለን ድርጅት አለ፣ እሱ ላይ ኤግዜኪቲቭ ዲሬክተር እና ፋውንደር ነው። በጣም በጣም ትልቅ ስራ እየሰራ ነው። ጣት ኢስት አፍሪካን የሃይ ስኩል ተማሪዎችን ኮሌጅ ፉል ስኮላርሽፕ የሚያሰጥ ድርጅት ነው እና በጣም ትልልቅ ስራ እየሰራ ያለ ነው። ዳን ገብረመድህን ደግሞ እንደዚህ ሃርቫርድ ኤጁኬትድ ዶክተር ነው። በተጨማሪም ደግሞ ጠበቃም ነው። እሱም ደግሞ ኢኖቬሽን እና ፋይናንስ ላይ የሚሰራ ነው። ሌላዋ ደግሞ ቦፍታ ይማም ትባላለች። ቦፍታ ኤሚ አዋርድ ዊኒንግ ጆርናሊስት ናት፣ ሞቲቬሽናል መካሪ ናት እና በጣም ብዙ የተለያዩ ነገሮች ውስጥ ያለች ወጣት ናችን። እነሱም ደግሞ እንደዚሁ እንዳልኩ ከልምዳቸው ከስራቸው እያካፈሉ ነው እዚህ ቦታ ላይ ለመድረስ የወሰዷቸውን መንገዶች ለወጣቶች ምክር ይሰጣሉ። እና እንግዲህ ፓነል ዲስከሽናችን እነዚህ ይመስላል። የሚያኮሩ ሰዎች ናቸው።
የሚያግባባ ይመስለኛል። ሄለን፣ እንዴት ማደግ ይቻላል? በሙያ በጥረት ከፍ ወዳለ ደረጃ ለመድረስ ከልምድ ከስራዎቻቸው ለታዳሚው የሚያካፍሉበት መድረክ ነው ያዘጋጃችሁት። ምርቶቹን በማህበረሰብ በስራቸውም ለሌሎች የሚተርፍ መንገድ ማሳየት የሚችሉትን የምትጋብዙበት ዝግጅት ነው። የ2019 ዝግጅታችሁ መተዋወቅ፣ ማደግና ማብቃት ምናልባትም ለእኔ የቀረበ ስሜት እንደሰጠኝ ለብዙዎችም ተመሳሳይ ስሜት የሚያጋባ ይመስለኛል። ከዝግጅታችሁ በኋላ ይልቁንም ዘንድሮ የላቀ ስራ የሰሩ የሲድ የማህበረ ግይሯን ዘረ ኢትዮጵያ ተሸላሚ እንደመሆንሽ ሰፋ ባለ ውይይት ምናልባትም በሚታይ ቃለ ምልልስ በሚሰማ ብቻ አይደለም መልሰን እንገናኛለን። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
ቴንኪ። በጣም አመሰግናለሁ አሉና በጣም አመሰግናለሁ።
አሁን ደግሞ ወደ ሀረር ጉዳይ እናመራለን። ከወር በፊት በተነሳ ድንገተኛ እሳት ቃጠሎ የንግድ መደብሮቻቸው ወድመውባቸው የነበሩ የሐረር ከተማ መብራት ኃይል ነጋዴዎች ቤቶቹ ድጋሚ ተሰርተው ስራ መጀመራቸውን የክልሉ መንግስት አስታወቀ። ለነጋዴዎቹ መንቀሳቀሻ በነፍስ ወከፍ 50 ሺህ ብር ብድር የተዘጋጀ ሲሆን ብድሩ ግን ወለድ ያለው መሆኑ እንዳንጠቀምበት አድርጎናል ብለዋል ሙስሊም የንግድ ማህበረሰብ አባላት። አዲስ ቸኮል ዝርዝር አለው።
የሐረሪ ክልል ከተማ ልማት ቢሮ ኃላፊ አቶ አብዱል ሐኪም አብዱ መሊክ በሰሌ ለቪዮ እንዳስታወቁት በድንገተኛ የእሳት ቃጠሎ ንብረታቸው ወደመባቸው 326 ሱቆችን በአዲስ መገንባታቸውን አስታውቀዋል።
326 ሱቆች ናቸው በአዲስ የተቃጠለውና በአዲስ የተሰራው ናቸው። እና ወደ 4 ሚሊዮን ብር ነው ለዚህ ወጪ የተደረገው። በተጨማሪ ደግሞ ለእያንዳንዱ ባለሱቅ ወደ 15 ሚሊዮን ብር አካባቢ ብድር አመቻችተንላቸዋል።
በነፍስ ወከፍ ስንት ማለት ነው?
50 ሺህ
ብር ነው። ከወር በፊት ሐረር ከተማ በመብራት ኃይል ግቢ ተከስቶ በነበረው ቃጠሎ ሰለባ የሆኑት አቶ ረሻድ አብዱ ከድር በወቅቱ ደርሶባቸው የነበረውንና በአሁኑ ሰዓት በመንግስት የተደረገላቸውን እንዲህ ገልጻሉ።
አዎ፣ ጉዳት ደርሶብን ያው ተቃጥሎ ያው እኔ እንደተዘጋሁትም ነው ቤት ተቃጠለው። ቆርቆሮ መጥቶ እንግዲህ በርም ሰርቶ ሰጥቷል። መስሪያውን ያው የተዘፈን እቃ የለም። አሁን በባዶ ነው የገባ ነው። ያችንም እንኳን ከገባን በኋላ ደግሞ ሙስሊሙ ህብረተሰቡ እንኳን ብድር እንሰጣለን 50 ሺህ ብር እንኳን ብሎ ራሱ ያችን 50 ሺህ ብር ራሱ ያለ ወለድ እንኳን አልሰጥም ብለዋል መንግስት ራሱ።
ብድርና ቁጠባ ነው እንደዛ ያለው?
አዎ፣ ቁጠባና ብድር ብሎ መንግስት የብድር ያው የሰው በሰው ስም አስገብቶ ምንም ያው ብድር እንትን ያለ ወለድም እንኳን መስጠት አልቻለም። ያው እኛ ያው ካለነውም ከኑሮውም ከውድነትም የተነሳ ያው ስራው ገብተናል። ያው ሰውም እጅ እያስቸገረ ሰውም ያው ወደ ስራ ገብተናል።
ክርስቲያኖች እየተበደሩ ነው
እስካሁን። ያው የተለያዩ ሰነዶቹን የንግድ ፍቃድ ማዜ የሚሉትን ያው አመሻሽተው ለመውሰድ ያው እየተዘጋጁበት ነው።
ለሙስሊሞች ብድር ሊመቻቻል ቻለው የብድርና ቁጠባ ተቋማት አስተራር ስላልፈቀደ መሆኑን ያስታወቁት አቶ አብዱል ሐኪም ይሁንና የልብስ ስፌት መኪናቸው ለተቃጠለባቸው ሊዝ ማሽኒንግ የተባለ ወለድ አልባ የልብስ ስፌት መኪና መግዣ ማራጭ መመቻቸቱን ይገልጻሉ። ጥሬ ገንዘቡን መበደር ለፈለጉት ግን አስተራሩ እንዳልፈቀደላቸው ነው አቶ አብዱል ሐኪም የሚናገሩት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አሁን የዜና ማጠቃለያ እናነባለን።
የኢህአደግ ስራ አስፈጻሚ ኮሚቴ ለሁለት ቀናት ያካሄደውን ስብሰባ ዛሬ ማምሻውን አጠናቋል። የስብሰባውን ሂደትና ውጤት አስመልክቶ የስራ አስፈጻሚ ኮሚቴው ቀደም ሲል በዌብሳይቱ ባሰፈረው መግለጫ በወቅታዊና ሀገራዊ አጀንዳዎች ላይ ጥብቅ ግምገማ አካሂዶ ቀጣይ አቅጣጫ እንደሚያስቀምጥ አስታውቆ ነበር። ከ1500 በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀ ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታወቀ። ፌደራል ጠቅላይ አቃቤ ሕግ ግን በተጠርጣሪዎች ላይ ተመሰረተው ክስ በማስረጃ መሆኑን ጠቅሷል።
የተከበራችሁ አድማጮች ለዛሬ አርብ ምሽት ያሰናደናቸው ዝግጅቶች ተጠናቀዋል።
በምሽቱ ፕሮግራሙ አናዘጋጅ በሰሎሞን አባተና በሌሎችም ባልደረቦች ስም እንሰናበታለን። ቆንጂት ታየና
መራነች ፍሳየንን
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። ደህና አደሩ።